ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መጋቢት 21 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል በዜና ይጀምራል። በማስከተልም ዓለምና ዘመን ፊታቸውን ያዞሩባት ሀገር በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን ሐተታ እዚያም ወያኔ መንግስት ነው ማለት ላም ባልባለበት ኩበት ለቀማ በሚል ርዕስ በሰኔ ወር 2007 ዓ.ም ተመረተ የወጣውን ዴሞክራሲያ እትም አሰምተን የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል።
የወያኔ ፓርላማ አፋኝ የሆነው ያስቸኳይ ጊዜ አዋጅ ለአራት ወራት እንዲራዘም የተጠየቀውን ሐሳብ ያጸደቀው መሆኑ ታወቀ። ወያኔ አባላት ብቻ የተሞላው የመንጋ ስብስብ ያላንዳች ተቃውሞ ያጸደቀው የጊዜ መራዘም ያስፈልገበት ዋና ምክንያት ክልሎች በሚዋሰኑባቸው አካባቢዎች ጸረ ሰላም ኃይሎች እየተንቀሳቀሱ መሆናቸው፣ የንቅስቃሴው ቀንደኛ መሪዎች አሁንም ማለም ያዛቸውና በራሪ ቅስቀሳ ወረቀቶች መበተናቸው ነው ተብሏል። ወያኔ ያስቸኳይ ጊዜ አዋጁ እንዳልሰራለትና ለማራዘም እንዳቀደ ቀደም ብለን መዘገባችን የሚታወቅ ሲሆን አሁንም አገዛዙ በወታደራዊ አስተዳደር በህዝብ ውስጥ ፍራትን ለማንገስና ህብረተሰቡን ሙሉ በሙሉ ለመቆጣጠር እያደረገ ያለው እንቅስቃሴ ፍጹም የማይሰራ መሆኑን ያሳያል የሚሉ ክፍሎች ግፍና በደሉ ካፍ እስከ ገደፉ የሞላበት ህዝብ አመጹን ከማካሄድ ምንም ነገር ሊመልሰው እንደማይችል ያገዛዙ ባለስልጣኖች ሳይረፍትባቸው ቢያቁት ይሻላል ይላሉ። ግንባታ ለማካሄድ መሬት እየጠየቁ ከንግዱ ማህበረሰብ የተጣጡ ከአስር ዓመታት በላይ መልስ ሳያገኙ መሰንበታቸው እያነጋገረ መሆኑ ታወቀ። እነዚህ በአክሲዮን የተደራጅተው የንግድ ሥራ የሚሆን ሕንፃዎችን ለመገንባት የፕሮጀክት ንድፍ እንዲያቀርቡ በተሰጣቸው መመሪያ መሠረት አክሲዮኖችን መስርተው ለአዲስ አበባ መዘጋጃ ቤት ጥያቄዎቻቸውን ቢያቀርቡም እስካሁን መልስ አላገኙም። ከ110 በላይ የሆኑ ማህበራት ሰሚ ማጣታቸውን ከመሪዎቻቸው ማወቅ የተቻለ ሲሆን የወያኔ የመሬት እደላ ፖሊሲ በዘር ላይ ተመሰረተ በመሆኑ በአክሲዮኖች ውስጥ የወያኔ አባላትና ደጋፊዎች ቁጥር ከ70% በላይ መሆን እንዳለበት በውስጥ መመሪያ የተቀመጠ መሆኑን ለጉዳዩ ቅርበት ያላቸው ወገኖች ይናገራሉ። ሐሙስ መጋቢት 21 ቀን ይሰማል ተብሎ ሲጠበቅ የነበረው የነ አቶ በቀለ ገርባ የፍርድ ውሳኔ ጉዳይ እንደተለመደው የወያኔ ፍርድ ቤት ያለውን ምክንያት ሰጥቶ ለሚያዝያ 2 ቀን አስተላልፎታል። የደቡብ አፍሪካው ጸረ አፓርታይድ ታጋይ የሚስተር አህመድ ካትራዳ የቀብር ስነ ስርዓት ረቡዕ መጋቢት 20 ቀን 2009 ዓ.ም በታላቅ ስነ ስርዓት ተፈጽሟል። በቀብሩ ላይ የደቡብ አፍሪካ ግንባር ቀደም ፓርቲ የአፍሪካ ብሔራዊ ኮንግረስ ነባር አባላት የተገኙ ሲሆን በሚስተር ካትራዳ ቤተሰቦች ጥያቄ መሰረት የአገሪቱ ፕሬዝዳንት ጃኮብ ዙማ ሳይገኙ ቀርቷል። ሚስተር ካትራዳ ባለፈው ዓመት ሚስተር ዙማ በተለያዩ ሙስና ውስጥ መዘፈቃቸው በተጋለጠበት ወቅት ከስልጣን ወርደው ለሌላ እንዲያስረክቡ ጥሪና ቅስቀሳ ማድረጋቸው ይታወሳል። ፕሬዝዳንት ዙማ በቀብሩ ላይ ባይገኙም ከፕሬዝዳንቱ ጽህፈት ቤት የወጣው መግለጫ ደቡብ አፍሪካ በጣም የተከበሩ የነጻነት ታጋይ አታለች ብለዋል። በተያያዘ ዜና የደቡብ አፍሪካ ፕሬዝዳንት ጃኮብ ዙማ የገንዘብ ሚኒስትራቸውን ሊያባርሩ እቅድ ያላቸው መሆኑን የዜና ምንጮች አጋልጠዋል። የጸረ አፓርታይድ ታጋይ የነበሩትና በአሁኑ ወቅት የገንዘብ ሚኒስትር ሆኖ የሚያገለግሉ ፕራቭኒ ጎርዳን ሙስናን በማጋለጥ ከፕሬዝዳንቱ ጋር መቃቃራቸው የሚታወቅ ሲሆን ባለፈው ሳምንት በውጭ የሚያደርጉትን ጉብኝት አቋርጠው በአስቸኳይ እንዲመለሱ ፕሬዝዳንቱ ያስተላለፉትን ትዕዛዝ ሳይቀበሉ ቀርተዋል። የገንዘብ ሚኒስትሩ በርከት ባሉት የአፍሪካ ብሔራዊ ኮንግረስ አባላት ስለሚደገፉ የሚባረሩ ከሆነ ፓርቲው ውስጥ ከፍተኛ ክፍፍል ይፈጠራል ተብሎ ተሰግቷል። የሎርድ ሬዚስታንስ አርሚ በሚል ስም የሚታወቀው የኡጋንዳ ያሸባሪ ቡድን የመገናኛ ኃላፊ የሆነ ግለሰብ እጁን የሰጠ መሆኑን የኡጋንዳ ወታደራዊ ኃይል ቃል አቀባይ አስታውቋል። ግለሰቡ እጁን የሰጠው በማዕከላዊ አፍሪካ ሪፐብሊክ ወሰን ላይ ሲሆን የግለሰቡ እጁን መስጠት ቡድኑ በጣም መዳከሙን ያሳያል በማለት ባለሥልጣኖች ይገልጻሉ። ቡድኑን ለማዳከም በኩል የኡጋንዳንና ሌሎች አፍሪካ ህብረት የሰላም አስከባሪ ኃይልን በምክርና በስልጠና ሲረዳ የነበረው የአሜሪካ ልዩ ወታደራዊ ኃይል እንዲነሳ መወሰኑ ይታወቃል። አሜሪካ ቡድኑ በመዳከሙ ምክንያት ኃይሏን ወደ ሌላ ተግባር ለማዞር ያቀደች መሆኑን ስትገልጽ፣ ኡጋንዳ ደግሞ የቡድኑ መዳከም ገና ስላልተከሰተ የአሜሪካው ኃይል እንዲቆይ ተማጽኗል። 1972 ዓ ም ጀምሮ በኡጋንዳ ሰሜናዊ ክፍል በማዕከላዊ አፍሪካ ሪፐብሊክ እና በደቡብ ሱዳን በመንቀሳቀስ በርካታ ጉዳትን ሲያደርስ የነበረው ሎርድ ሬዚስታንስ አርሚ የተባለው ቡድን በተደረገበት ተከታታይ ጥቃት ቁጥሩ አሁን በመቶ የሚገመት ቢሆንም ዋናው መሪ ጆሴፍ ኮኒ ገና ያልተያዘ መሆኑም ይታወቃል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ሳይ ሾካኮ እንደምን አላችሁ? መቼም አትጠፉ አንዴ ስር ሰዳችሁ። ሶመሳይ ሾካኮ እንደምን አላችሁ? መቼም አትጠፉ አንዴ ስር ሰዳችሁ። ጊዜው የስራ እንጂ አይደለም የወሬ፣ ሾካ ኮይ ታረሙ አትሁኑ ድሬ። አገኛ ለመምሰል አፍን ማሞት ሞት፣ ምንም ቦታ የለው በቁርጠኛው ለውጥ፣ ምንም ቦታ የለው በቁርጠኛው ለውጥ። ሳይ ሾካኮች እንደምን አላችሁ? መቼም አትጠፉ አንዴ ስር ሰዳችሁ። ሰው መሳይ ሾካኮች እንደምን አላችሁ? መቼም አትጠፉ አንዴ ስር ሰዳችሁ። አላንዳንድ ሾካካ ከሃዲ ሁዳ በሚልክ ለነገር ወዳጅ የሚገዳ ሾካካ ከሃዲ ሾካካ ወሬኛ ከምርገት ባልን ሾነው መርዘኛ ከምርገት ባልን ሾነው መርዘኛ። ሶመሳይ ሾካኮች እንደምን አላችሁ? መቼም አትጠፉ አንዴ ስር ሰዳችሁ። ሶመሳይ ሾካኮች እንደምን አላችሁ? መቼም አትጠፉ አንዴ ስር ሰዳችሁ። ወቀት ተማመን በችሎ ታደግ በየቢ ወቀት ይክርማ ደግደግ ይዘብ ስራንጂ አይደለም ሆሬ ሹካኮይ ታረሙ አትሙኑ ትሬ ሹካኮይ ታረሙ አትሙኑ ትሬ። ሶመሳይ ሾካኮች እንደምን አላችሁ? መቼም አትጠፉ አንዴ ስር ሰዳችሁ። ሶመሳይ ሾካኮች እንደምን አላችሁ? መቼም አትጠፉ አንዴ ስር ሰዳችሁ። ጊዜ ስራ እንጂ አይደለም ሆሬ ሾካኮይ ታረሙ አትሁኑ ድሬ። አገኛ ለመምሰል አፍን ማሞት ሞት፣ ምንም ቦታ የለው በቁርጠኛው ለውጥ፣ ምንም ቦታ የለው በቁርጠኛው
عالم النازمن فتاتشون يازورو بات خاجر بزرن ينتلا يتمسرتا عمباغننا قزاز بيتو بيعكتن سرافا يهو سلاس عمت إياس قطرانو بزمن سرليت سي قطر كلال جيزيادا لم ياند مسوات هاوي تولد زمن أصالفو ليلة تولد إيتكا يجنال ይህ ዘመን ባገራችን ታሪክ ዜና መዋዕል የመከራ የውርደት የሐፍረት የጥፋት የጥቃት ሀገር የመቆራረስና ህዝብ የመከፋፈል ሀቅን መዝግቧል። በዚህ ኩይ ዘመን የሀገሪቱ ዳር ድንበር ተደፍሯል። ሀገራዊ ወሰኗ የት ላይ እንደሚቆም እንኳን ገና አልታወቀም። የተፈጥሮ የባህር በሮቿ ተዘግተዋል። የቆዳ ስፋቷ ተጨራምቷል። የረሃብ የቸነፈር የእስራትና ግድያ የእልቂትና የስደት ዘመን ሆኗል። ለምልአተ ህዝቡ አመተ ፍዳ ዘመነ መርገም ሆኖበታል። ይህ ዘመን ለአጥፊዎቿ ሐሴትን ለዜጎቿ መከራንና ስቃይን አምጥቷል። የጨነቀው በአባቱ መቃብር ያፍራል እንደሚባለው ኢትዮጵያን የጠሉና በኢትዮጵያዊነታቸው ያፈሩ ሁሉ ከድተዋታል። ታዲያ ዓለምና ዘመን በኢትዮጵያ ላይ ፊታቸውን አዙረውባታል ቢባል ምን ያስገርማል? ባለቤቱ ያቀለለውን አሞሌ ባለዳ ይቀበለዋል ብሎ ማሰብን እንዴት ይቻላል? አይጣል ይሏል እንጂ የእሳት መከራ ቤተክርስቲያን ያቃጥላል እንኳን የሰው ገላ እንዲሉ ዘመንና ዓለም ተባብረው ፊቷን ያዞሩባት ሀገር የራስዋ ልጆች ከከዷት ታዲያ ማን ሊደርስላት ይችላል? ባደጋ ላይ የወደቀው ህልውናውን ለማትረፍ የትኛው ኃይል ነው ሊታደጋት የተዘጋጀው? ሆነም ቀረ የነን ጥያቄ በአግባቡ መመለስ ያለበት የአንድነት ኃይሉ መሆን እንደሚገባው ኢትዮጵያ መዳን አለባት የሚለው ዜጋ ሁሉ ጓክቶ ይጠብቃል። ፖለቲካ ማለት መሆን የሚችለውን የማይት ጥበብ ነው ከተባለ የአንድነት ኃይሉ ማን ነው? ለመሆኑ ይህ ኃይል አሁን በብቃ ተሰብስቦ ይገኛል ወይ? ከሌለስ እንዴት ይፈጠራል? ማንስ ይፈጥራል? እነኚህና ሌሎች ተመሳሳይ ጥያቄዎች ከመመለሳቸው በፊት ግን አንድ ሌላ አጣዳፊ ወሳኝ ጥያቄ መልስ ሊያገኝ ይገባዋል። የዚህ ጥያቄ መልስ ካልተገኘ እውነተኛ ህብረት ይፈጠራል ማለት ዘበት ነው። ይኸውም የአንድ ኃይል ሊሆን ይችላል ተብሎ የሚቆጠረው ሁሉ ሊስማማበት በሚችለው መሰረታዊ ሀገራዊ ጉዳዮች ላይ ተቀራርቦ ለመነጋገር ይችላል ወይ? ይህ መሰረታዊ ጉዳይ ደግሞ የሀገሪቱ ህልውና ጥያቄ ነው። ኢትዮጵያ እንደ ሀገር መቀጠል አለባት የሚለው ጉዳይ አሳሳቢ እየሆነ መምጣቱን አለመገንዘብ ወቅታዊውን የሀገሪቱን ተጨባጭ ሁኔታ በቅጡ አለመረዳት ይሆናል። የአንድነት ኃይል ነው ተብሎ የሚገመተው ሁሉ በኢትዮጵያ ህልውና ላይ ቁርጠኛ ውሳኔ አድርጎ ከአንድ ስምምነት ላይ ካልደረሰ ሀገሪቱ ማዳን ቀርቶ ራሱንም በህይወት ለማቆየት የሚችል አይሆንም። በመሆኑም ከማንምና ከማንኛውም በላይ ይህ ጥያቄ የማያወላውል መልስና ውሳኔ ሊያገኝ ይገባዋል። እስካሁን ድረስ ሁሉም በየፊናው በተናጠል የየጉሉን መግለጫና አቤቱታ ከማቅረብ የዘለለ ፋይዳ ያለው የጋራ ተግባር ሲፈጽም አልታየም። ላለፉት 50 ዓመታት በኢትዮጵያ የፖለቲካ ምህዳር የታየው እንቅስቃሴ ህዝቡ ለመብቱ እንዲታገል ከማድረግ አንጻር ጎላ ያለ አስተዋጽኦ ያደረገ ቢሆንም ግባት አግኝቶ የግስጋሴ እርምጃ ማሳየት አልቻለም ቢባል እንደ ተስፋ አስቆራጭ ሊቆጠር አይገባውም። የኢትዮጵያ ህዝብ የተሻለ አስተዳደር ለማግኘት አይከፍሉ መስዋዕት ከፍሏል። አርበኛና ጀግኖች ልጆቹን አጥቷል። በዚህ ማንጀቱ አሮና ለጊዜው አንገቱን ደፍቶ ለመኖር ቢገደድም የሚከፈለውን መስዋዕት ሁሉ ከፍሎ ውጤትን ለማየት ይፈልጋል። ያንን የሚጠበቅ ውጤት ለማስመዝገብ ግን በግድ የህብረት ትግል እንደሚያስፈልግ ከልብ ይገነዘባል። ወያኔም ህብረት እንዳይፈጠር የተቻለውን ሁሉ ያደርጋል። የተቋሚውን ተሽከርካሪ ባለስትራ ይሰብራል። ተቋሚውን በበኩሉ በየጊዜው የሚተነፍስበትን ጎማ ሳልዳሬ በማድረግ እየተጠራሞተ ይገኛል። እንደ ኢትዮጵያ ውስብስብ ችግሮች ያሉባትን ሀገር ህልውናዋን ለመጠበቅ ካስፈለገ የጋራ ጥምረት የእርስ በርስ ትብብርና የእምነት ትስስር ወሳኝ መሆኑን አምኖ መቀበል ያስፈልጋል። በራስ አቅምና በቃት ላይ ተመሰረተ ትግል ማካሄድ የሚቻለው በጋራ ዓላማ ላይ የተመሰረተ የህብረት ትግል ሲያካሂዱ ብቻ ነው። ህብረት ስለተባለ ብቻ ህብረት በራሱ ፈቃድ እንደማይመጣ ያለፈው ተመክሮ በጋድ አስመዝግቧል። ህብረትን ለመፍጠር ሁሉም ተቃዋሚ ኃይል ወያኔ ብሔራዊ ጠላት መሆኑን ከልባምኖበት አስፈላጊው መስዋዕት ለመክፈል ቆርጦ መነሳት አለበት። ከለበጣና ከስሙላ በላይ በተጨባጭ ተግባር ላይ ካልተሰማሩ ህብረት ይመጣ አይችልም። ይህ ሀቅ እንዳለ ሆኖ ግን ወያኔ 4 ኪሎ ከመሸገ በኋላ ልዩ ልዩ ተቃዋሚ ድርጅቶች ህብረት ፈጥረው ለመታገል ሙከራ አላደረጉም ማለት አይቻልም። ለታሪክ ግንዛቤና ለወደፊቱ ማጠየቂያ ሊሆን የሚችል ከሆነ ዋና ዋና ሙከራዎቹን መጥቀሱ አግባብነት ይኖረዋል ተብሎ ይታመናል። እነርሱም እንዳመጣጣቸው በቀደም ተከተል እንመዘግባለን። አንደኛ ወያኔ ገና ወደ አዲስ አበባ ከመግባቱ የደርግ ቁንጮ የነበረው የኢትዮጵያን ህዝብ ለአደጋ አጋልጦ ከመፈርጠጡ በፊት በአገሪቱ ላይ ያንዣበበውን አደጋ የተገነዘቡ 5 ድርጅቶችና ሀገር ወዳድ ዜጎች ተሰብስበው የኢትዮጵያ ዴሞክራሲያዊ ኃይሎች ቅንጅት ወይም ኢዲያቅን መሰረቱ። ሁለተኛ ፓሪስ 1 እና ፓሪስ 2 የተሰኙ 2 የህብረት ሙከራዎች ተደረጉ። ሶስተኛ የኢትዮጵያ ተቃዋሚ ፖለቲካ ድርጅቶች ህብረት ኢተፓድሃ ተብሎ ሌላ የህብረት ጥረት ተሞከረ። አራተኛ የአማራጭ ኃይሎች የሚል ስያሜ ተሰጠው በአዲስ አበባ ጊዮን ሆቴል ስብሰባ ተደርጎ ህብረት ፈጥሮ ተነሳ ተባለ። አምስተኛ በመጨረሻ ደግሞ ከሁሉም በላይ ብዙ ታስቦበትና 2 አመት የፈጀ ከፍተኛ ርብርቦሽና ገንዘብ ዕውቀት የጠየቀ ስራ ተሰርቶ 16 የፖለቲካ ድርጅቶችን ያካተተ የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት ኢዴሃ ተመስርቶ በመልካምና ብሩህ ተስፋ ተግባሩን ቀጠለ። ለተወሰነ ጊዜ ቢሆን ለህዝብ ከፍተኛ ተስፋና መነሳሳት አምጥቷል። የማይናቅም ውጤትን አስመዝግቦ እንደነበርም የሚካል አይደለም። ቢያንስ ተቃዋሚ ኃይል ከተደራጀ አረድ አንቀጥቅጥ ኃይል ሊሆን እንደሚችል በተጨባጭ አሳይቷል። ከላይ እንዳመጣጣቸው በጊዜ ቀመር ቀደም ተከተል የተፈጠሩ የህብረት ድርጅቶች በወቅቱ ለተነሱት ህዝባዊ ጥያቄዎች ከሞላ ጎደል ምላሽ ለመስጠት ጥረት ቢያደርጉም ከስትራቴጂያዊ ራይ አኳያ ግን የሀገሪቱን ዘላቂ መፍትሄ ለማስገኘት አልተሳካላቸው። ከነዚህ መካከለ አንዳንዶቹ እንዲያውም ከናካቴው ስምምነቱ የተፈጸመባቸው ቀለሞች ገና ሳይደርቁ የውሃሽታ እየሆኑ ቀርተዋል። ጥቂቶች ደግሞ የተሰጣቸውን ያላፊነት ቦታ እንኳን በቅጡ ማስረከብ ይቀርና እንዲያውም ስሙን ቀምተው የወያኔ ፓርላማ ወንበር ለመያዝ ተጠቀሙበት። እንዲሁም ሌሎች ብዙ ተመሳሳይ ጉዳዮችን ማንሳት ይቻል ነበር። ሆኖም ግን ይህ ለምን ሆነ የሚለው ጥያቄ ለመመለስ የዚህ ሀተታ ዓላማ ስላይደለ ለታሪክ ተከታታዮች እንተዋለን። በእኛ እምነት በአሁን ወቅት ጠንካራ የተቃዋሚዎች ህብረት ለመፍጠር በመጀመሪያ የጋራ ብሔራዊ ራዕይ መኖር አለበት እንላለን። ቀጥሎም ሰፊው ትብብር በዘረኛው የውያኔ አገዛዝ ላይ የማያወላዳ አቅም ሊኖረው ይገባል። እስካሁን ይህ ባለመኖሩ ጠንካራ የተቃዋሚ ኃይል ህብረት ለመፍጠር ሳይቻል ቀርቷል። ይህ የጋራ ራዕይ ማለት የሀገሪቱ ህልውና በመጠበቅ ዙሪያ ሊያሰባስብ የሚችል ብሔራዊ አጀንዳን የያዘ ዓላማ ያለው እምቅ ኃይል ማለት ነው። ኢትዮጵያን ከጥፋት ለማዳን የሚችል እምቅ ኃይል እንዳለ የማይካድ ቢሆንም እምቅን ኃይል ወደ ተንቀሳቃሽ ኃይል መለወጥ መቻል አለብን ነው ዋናው ቁም ነገር። ለምቅ ሀብትማ ከኢትዮጵያ የበለጠ ማን ሀብታም ሀገር ይኖራል? የሀገራችን ሁለንተናዊ እምቅ ሀብት ማለትም የሰውና የተፈጥሮ ሀብት ተደምሮ ተጠቃሎ ወደ ተንቀሳቃሽ ኃይል ከተለወጠና ስርዓት ባለው ሁኔታ መጠቀም ከተቻለ የፖለቲካውም ሆነ የኢኮኖሚው ችግራችን ይፈታልናል የሚል ብሩህ ተስፋ አንግበን ካልታገልን አድሮ ጥጃ ከመሆን አናልፍም። በጋራ አጀንዳ ላይ የተገነባ ህብረት ፈጥሮ ሀገሪቱ ከገባችበት ማጥ ለማውጣት የህብረት ትግል አስፈላጊ መሆኑን በርግጥ ሁሉ ካመነበት የሚከተሉትን 5 ጉዳዮች መሰረት ማድረግ ያስፈልጋል። አንደኛ ማንኛው ድርጅት ስብስብ ወደ ህብረት ጉባኤው ለመሄድ ሲሰናዳ የስብሰባው ቅድመ አጀንዳ የኢትዮጵያን ብሔራዊ ጥቅም ማዕከል ያደረገ መሆኑን ማረጋገጥ አለበት። ሁለተኛ ይህ ማለት የኢትዮጵያ ህልውና የግዛቷ ልዕልና በኩልነት ላይ የተመሰረተ የዜጎቿ አንድነትና ነጻነት እንዲሁም የዴሞክራሲ ስርዓት ማለት ይሆናል። ሶስተኛ በተራ ቁጥር 1 እና 2 የተፈሩትን መሰረታዊ እምነቶች አምኖ መቀበል የመጀመሪያው እርምጃ ብቻ ሳይሆን ለድርድርም የሚቀርብ አይሆንም። ይህ ደግሞ የእኛ አልፋ ኦሜጋ ብቻ ሳይሆን የማንነታችን መግለጫና መርሃችን ሆኖ ቆይቷል፣ ወደፊትም ይኖራል። አራተኛ ድርጅትን ድርጅት የሚያስብሉ መስፈርቶችን አሟልቶ መገኘት ለህብረት ህልውና መሰረት ነው። በዘለቀታውም በአብሮነት ያገለግላል። በጉባኤ ለመገኘት ብቻ ሲባል ወይንም እኔስ ለምን ተለይቼ ቀራለሁ ከሚል እሳቤ ብቻ በጉባኤ ላይ መገኘት ድርጅታዊ ህልውና በሌለበት ለስም ብቻ ገብቶ መከፈሱም ፋይዳ አያመጣም። እስካሁንም እንደታየው ምንም ያስገኘው እርባና አልነበረውም። ትብብሩ ወይም ህብረቱ ለትግል ቆርጠው የተነሱ ድርጅቶችን መያዙ ወሳኝ ስለሚሆን መሰረቱ በአገር ውስጥ መሆኑ ሚዛኑን ከፍ ያደርገዋል። አምስተኛ የጋራ ብሔራዊ ራዕይ ያለው የጋራ ህብረት መፍጠር ቢያንስ 3 አበይት ጠቀሜታዎች ይኖሩታል። ሀ ያልተቋረጠና ያልተቆጠበ ህዝባዊ እምነትና ድጋፍ ይኖረዋል። ለ ለአምባገነን ገዢዎች ሰለባ ከመሆን ራሱን ያድናል፣ በራስ ኃይል ይተማመናል። በራሱ የሚተማመን ደግሞ የህዝብ ከበሬታና ድጋፍ ያገኛል፣ ታማኝነትም ያተርፋል፣ የህዝብና የሀገር መከታ ይሆናል። ሐመሩሃ በራስ ኃይል ተማምኖ የህዝብንም ሁለንተናዊ ድጋፍ አግኝቶ ስለሚታገል የአምባገነኖችን እድሜ ባጭሩ ይቀጫል። ይህንን ዘረኛና ዘራፍ የገዢ ቡድን ከነስራቱ ከስር መሰረቱ ፈነቃቅሎ ለማስወገድ ሲባል ላለፉት አመታት የደረገውን ጥረት በሚገባ መርምሮ በአዲስ ስልትና ፈርጀ ብዙ የህብረት ትግል ማካሄድ የወቅቱ ወሳኝ ጥያቄ ሆኗል። ወደፊትም ህብረቱ ካልተመሰረተ ህዝባዊና ወቅታዊ ጥያቄ እንደሆነ ይቆያል። ይህንን ህዝባዊ ጥያቄ ለመመለስ የሚቻለው ደግሞ የጋራ ብሔራዊ ራዕይ ያለው ኃይል ሲፈጠር ብቻ ነው። ቅድሚያ ለብሔሬ እንጂ ኢትዮጵያ ለኛ ሁለተኛ ደረጃ ነች ከሚሉና አልፎም ስሟን መጥራት ዳገት ከሆነባቸው ጽንፈኞች ጋር ህብረት መፍጠር አስቸጋሪ ሆኖ መቀውየቱ ብቻ ሳይሆን ወደፊትም የአሸዋ ላይ ግንብ ከመሆን አያልፍም። አሁንም ሁኔታው አልተለወጠም። የወያኔ ሰለባ የሆኑ ሁሉ ሊያስቡበት የሚገባው ከሁሉ በፊት የመጀመሪያው ኢላማ የሁሉም የጋራ ጠላት በሆነው አገዛዝ ላይ መሆን አለበት። ይህ ደግሞ ለማንኛውም ብሩህ አእምሮ ላለው ሁሉ የሚሰወር አይደለም። ለሁሉም የጋራ የሆነችውን ሀገር በጋራ ከጥፋት አድኖ ሁሉም የሀገሪቱ ዜጋ በጋራ ተጠቃሚ በመትሆነው ሀገር ላይ ዴሞክራሲያዊ ስርዓት መስርቶ አብሮ ከመኖር የበለጠ ሌላ አማራጭ እንደሌለ የማይናወጥና ዘመን የማይሽረው አቋማችን መሆኑን ሁሉም ሊያቀው ይገባል። ወገናችን የሆነው ብዙዋኑ የትግራይ ህዝብም በዚህ እንደሚስማማ አንጠራጠርም። ይህ የፖለቲካ ሀቅ ግን ወያኔን ሲያስጨንቀው ኖሯል። ወደፊትም መሆኑ አይቀርም ብሎ ስለሚያስብ ሁልጊዜ እያባነነው እንቅልፍ አልባ እንደሆነ ይቆያል። ዛሬ የኢትዮጵያ ህዝብ ባልቆረጠው ዱላ እየተመታ፣ ባልሰየመው ዳኛ እየተረታ፣ ባልመረጠው መንግስት እየተፈታ የቁም ስቃዩን እየከፈለ ይገኛል። አገራችንንም ዓለምና ዘመን ረስተዋታል። ከስቃይ ያውጡኛል የሚላቸው ኃይሎችም አልተባበሩለትም። ከቀዳሚው ትውልድ ያገኘው ህልውናም ጥያቄ ውስጥ ገብቷል። የወረሰውን ኢትዮጵያዊነትም ለሚቀጥለው ትውልድ ለማውረስ ከሚችልበት ደረጃ ላይ አይደለም። ወጣቱ ትውልድም የሚያወርሰውን እያጣ ነው። ከአባቱ ያልወረሰውን ደግሞ ከአያቱ ማውረስ ይቸግረዋል። በዚህ ምክንያት ያባተ ዳለ ልጅ ይባል ነበር ድሮ፣ ባያት ዳገባው እኔማ ዘንድሮ እያለ ይማልላል። የተቃዋሚ ክፍል ኢትዮጵያን በሚመለከት የዓለምን አስተያየት መለወጥ ባይችልም በራሱ ላይ ለውጥ አድርጎ የሀገሩ አስጊ ሁኔታ ለውጦ ብሩህ ጊዜን ለማምጣት እንዲችል ጥሪያችንን እናስተላልፋለን። ኢትዮጵያ ለዘላለም ትኖራለች።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ
ቁጥር 9 ሰኔ 2007 ዓመተ ምህረት ወያኔ መንግስት ነው ማለት ከብት ባልዋለበት ኩበት ለቀማ ነው። ኢትዮጵያ ሀገራችን እንደማንኛውም አገር ብዙ ነገሮች ወደፊት እየገሰገሱ ባሉበት የ21ኛው ክፍለ ዘመን ውስጥ ትገኛለች። አዎ ከምንቆጥርበት የጊዜ ስሌትና የለውጡና የእድገቱ ተጠቃሚ ከሆኑ የሌሎች አገር ዜጎች ከመያስቡት ውጭ ማሰብ ስለማንችል ለኛም ዘመኑ የ21ኛው ክፍለ ዘመን ነው። ውስጡ ያረጀ ቤት ነገ እንደሚፈርስ እየታወቀ ላይሁን በቀለም እንደሚያሳምሩት ሁሉ በህዝባችን ላይ በገዥነት የተሰየሙባት ለአይን የሚስብ የ21ኛው ክፍለ ዘመን ቀለም የተቀቡ መንግስት ተብዬዎች አስተሳሰብና ተግባር ግን ቀደም ብለው ከነበሩት መሳፍንትና ኋላ ቀር አምባገነኖች ጋር የሚመሳሰል ነው። አምባገነናዊ መሳፍንቶች ናቸውን በል? ይህን ደግሞ እንዲሁ ለማለት ብቻ የሚቀርብ ሳይሆን ቀደም ባሉት አገዛዝም ሆነ በተለይ ባለፉት 24 ዓመታት በግልጽ ወገናችን ባይኑ በብረቱ ያየው በደም ባጥንቱ የኖረው ጉዳይ ነው። ታዲያ የሚያሳዝነው አሁን ያለው የወያኔ አገዛዝ በተወሰነ ደረጃ የመሳፍንት ዘመኑን አንደምታን የሚያንጸባርቅ በአብዛኛው ግን የሰሜን ኮሪያው መንግስት ተብዬው ትክክለኛ ግልባጭ ሆኖ ሳለ አንዳንድ ክፍሎች የዲሞክራሲያዊነት ካባ አልብሰው እንደ መንግስትም ቆጥረው ሲያሽሞነሙኑት ማየታችን ነው። ከልብ ቀረብ ብሎ ወያኔ ላየው ግን ባህሪው የመንግስትነት ባህሪ የሚበዛበት ያንድ ህገወጥ ወንጀለኛ ቡድን ባህሪ ነው። ይህን ወረድ ብለን እናብራራለን። የወያኔ ባለስልጣናት ከ21ኛው ክፍለ ዘመን ዘመናዊ መንግስታት ተርታ ራሳችንን አስቀምጠናል ብለው የሚፎክሩበት ልክ እንደ ቤቱ ቀለም የበሰበሰውን ውስጣዊ አካል ለማቆንጀት የሚያገለግሉ ሁኔታዎች በሀገራችን ተከስተዋል። እያደግን ነው የሚለው ዘፈን ለመስፈር የሚያገለግሉ በመስታወት ያሸበረቁ ህንፃዎች፣ የመጨረሻ ሞዴል መኪናዎች፣ በከተሞች ውስጥም ሆኑ ክፍለ ሀገራትን የሚያገናኙ ዘመናዊ የመኪና መንገዶች፣ ዘመናዊ የጦር መሳሪያ፣ በምዕራቡ ዓለም የተሰሩ የልብስና የጫማ ሞዴሎች፣ የቤት ዕቃዎች፣ ከውጭ የሚገቡ ቤት ማሸብረቂያዎች፣ ኮምፒውተር፣ ኢንተርኔት፣ ሞባይል ስልክ፣ አብረው የሚሄዱት የማህበራዊ ሚዲያዎች ፌስቡክ፣ ትዊተር፣ ስካይፕ ወዘተ የመሳሰሉትን በሀገራችን ይታያሉ። ትላልቅ የኤሌክትሪክ ማመንጫዎች፣ ውሃን በቧንቧ አገልግሎት የማቅረብ ወዘተ ወዘተ እያሉ ሌሎችንም መዘርዘር ይቻላል። ከላይ የተዘረዘሩት ሁሉ ምን ያህል የአገሪቱን የአብዛኛውን ህዝብ ኑሮ እያንጸባረቁ ነው ለሚለው ጥያቄ ያለው መስ በርካታው ህዝባችን ዛሬም በገሌ ብሎ በድህነት ይኖራል የሚል ነው። በከተማም ያለው ምንም ሳይበላ የሚያድርበት ሻል ካለም ጉርሻ የሚገዛበት ቀደም ብሎ መካከለኛ ኑሮ ላይ የነበረው ወደ ታች የወረደበት ሁኔታ ላይ መሆናችን ግልጽ ነው። ህገ መንግስት ተብዬ ተቀርጿል። ከተባበሩት መንግስታት የሰብአዊ መብት ቻርተር ተለቅመው የተካተቱ ነገሮች አሉበት። ፍርድ ቤት አለ። በደል ሰሚና የሰብአዊ መብት ድርጅት ተብዬዎችም አሉ። እነዚህ በሀገራችን አሉ የሚባሉት ዘመናዊውን ዴሞክራሲያዊ የሆነ መንግስት ስርዓት ገላጭ የሆኑ ሰነዶች፣ ተቋማት ወዘተ በዴሞክራሲያዊ አገራት የሚሰጡትን ትርጉምና አገልግሎት በሀገራችን እየሰጡ አለመሆናቸው ግልጽ ነው። ምዕራቡ ዓለም በብዙ መቶ ዓመታት ነው ለዴሞክራሲ የታደለው። በእኛም አገር ዴሞክራሲ በሂደት ላይ ስለሆነ እነሱ ላይ ለመድረስ ረጅም ጊዜ ያስፈልጋል የሚለውን የወያኔ የአጭበርባሪ ካሌት ደጋግመን ካልሰማንና በዚህም ራሳችንን ካላሞኘን በሀገራችን ያለው ሀቅ ያፈናና የወንጀል እንጂ የዴሞክራሲያዊ ስርዓት አይደለም። እዚህ ላይ ስለ ዴሞክራሲያዊ ስርዓት ምንነት ባጭሩም ቢሆን መጥቀሱ ተጨማሪ ግንዛቤ ይሰጣል። በአንድ አገር ውስጥ ያሉ ዜጎችን በሕግና በስርዓት አብረው የሚኖሩበት ሁኔታን ለመፍጠር የግድ በበላይነት የሚያስተዳድር መንግስታዊ ተቋምና መዋቅር መመስረት ያስፈልጋል። በአንድ አገር ውስጥ ያለው መንግስት ከሁሉም በላይ የሆነ ሕግና ደንብ የሚያወጣ ያወጣውን ሕግና ደንብ በኃይልና በስርዓት ስራ ላይ የሚያውል ተቋም ነው። ዴሞክራሲያዊ መንግስታት የሚባሉት የሚቋቋሙት በሕዝብ ፈቃድና ስምምነት ላይ በመመስረት ሲሆን ተቋማቱና መዋቅሮቹ በአንድ ግለሰብ ወይም ቡድን ቁጥጥር ስር የሆኑ ሳይሆን ነፃና ገለልተኛ ሁሉንም በእኩልነት የሚያገለግሉ ናቸው። ነጻነታቸውንና ገለልተኝነታቸውን ዘወትር ለመቆጣጠር ነጻ ሚዲያና ህዝባዊ ድርጅቶች እንደ መሳሪያ ያገለግላሉ። የሀገሪቷ የበላይ ህገ መንግስት በህዝቡ ውሳኔ ጸድቆ ስራ ላይ ይውላል። በየጊዜው ህጎችንና ደንቦችን የሚቀርጹ ዋና ዋና አገራዊ ውሳኔዎችን በህዝብ ስም የሚወስኑ የህዝብ ተወካዮች በነጻና በርትዓዊ ምርጫ በህዝብ ይመረጣሉ። የህግ የበላይነትን ለማስጠበቅ የሚያገለግል ፍትሐዊ በሆነ የአሰራር ደንብን ተከትሎ የሚዳኝ የፍርድ ተቋም፣ ህግን የሚያስከብር የጸጥታና የፖሊስ ተቋም ነጻና ገለልተኛ በሆነ መንገድ ይቋቋማሉ። የሀገሪቷን የአስተዳደር አካል ለተወሰነ ጊዜ ተረክቦ በህዝብ ስም የሚያስተዳድር በነጻና ፍትሐዊ ምርጫ ይመረጣል። በየአገሩ ያሉት የዴሞክራሲያዊ አስተዳደር ስርዓት መዋቅሮችና የአስተዳደር ስልቶች የተለያዩ ቢሆኑም ሁሉም አንድ አይነት ጠባይና መልክ አላቸው። ይኸውም መንግስታዊ ተቋማት ገለልተኛና ነጻ፣ በማንም ግለሰብ ወይም ቡድን ቁጥጥር ስር ያልሆኑበት፣ ህግ የበላይ የሆነበት፣ የህዝብ መብቶችና ነጻነቶች በማንም ቡድን ወይም ግለሰብ የማይደፈሩና የማይገረሰሱበት ስርዓት የሚያስተናግዱ ናቸው። በሀገራችን ግን ይህ የለም። በወታደራዊ ኃይል ስልጣን የያዘው ወያኔ ሁሉንም መዋቅርና ተቋም እንደ ግል ሀብት በቁጥጥሩ ስር አድርጎ እንዳሻው እየፈነጨባቸውና እያሽከረከራቸው ይገኛል። ኢህአፓ ቀደም ሲል ከዚህ ወንጀለኛና ዘረኛ ቡድን የሚጠበቅ አገራዊም ሆነ ዴሞክራሲያዊ ነገር የለም ብሎ ነበር። በመሰረቱ አንድ ጠባብና አገራዊ ወገንተኝነት የሌለው ከህዝቡና ከአገሩ ይልቅ ለውጭ አገሮች በተለይም ለኢትዮጵያ ጠላቶች ሕይወቱን ለመስጠት ቃል የሚገባ የአገሩን መሬት በፊርማ ውሰዱ እያለ የሚሞግት ከድሃዋ አገርና ህዝብ በቢሊዮን የሚቆጠር ሀብትን እየዘረፈ በማሸሽ በውጭ የሚያከማች አጥፊ ቡድን እንዴት ሆኖ ነው የአንድ አገር መንግስት ነው የሚባለው? እንዲያው ዘመናዊነቱ ይቅርና ወያኔን ባጭሩ ማለት የሚቻለው የአንድ ጠባብ ቡድንን ፕሮግራም ወይም መርሃ ግብር በዘመናዊ ሰነዶችና ተቋማት ቀለም ቀብቶ ለምዕራቡ ዓለም ፍጆታ ያቀረበ አምባገነናዊ ስብስብ ነው። ካባ ይህን ያጋለጠው ገና ከጠዋቱ ከጀምሩ ሲሆን፣ ዛሬ ደግሞ የዚህ ጠባብ ቡድን አባል ነበርን ከሚሉት ጀምሮ ወዳጁና አድናቂውናን እስከሚሉት የአገር ውስጥና የውጭ አገር ምሁራን ድረስ በአደባባይ የሚመሰክሩት ሆኗል። ዛሬ የወያኔ መንግስት ተብየው ቀደም ብሎ እንደተባለው በሩ ሆነ መስኮቱ አንተ ሙስ ይቀርው፣ ጣሪያው አንድ ክረምት የማያሻግር፣ ግድግዳው አንድ ክረምት ወጀብ የሚደርም ሰው ባማረ ቀለም ተጀብኖ ቆሞ እንዳለ አስመሳይ ቤት አይነት ነው። እንዲህ አይነቱ ቤት ግድግዳ፣ በር፣ መስኮት፣ ጣሪያ ወዘተ ለስሙ ተገጥመውለታል እንጂ ቤት ሊባል የሚችል አይደለም። በአገራችን መንግስት ነኝ ባይ ወያኔ መንግስት የሚለውን ስያሜ ወዳጆቹ ይሸልሙት እንጂ መንግስት ሊያሰኝ የሚችል አንዳችም ባህሪ የለውም። ወያኔ የወንጀለኞች ቡድን የተባለው አለ ምክንያት አይደለም። የወንጀለኛ ቡድን አገር የለውም። በዚያ በቡድኑ ዋና ቁንጮ ክበብ ውስጥ ላሉትና በዙሪያው ለተኮለኮሉት ጥበቃን እየሰጠ ህጋዊ ያልሆነን የገንዘብ ዘረፋን እንዲቀጥል የሚያደርግ እንጂ ለአገርና ለወገን የቆመ አይደለም። ወያኔ እንደ ወንጀለኛ ቡድን አንድ አለቃ ይፈልጋል ነበረውም። አሁንም ልክ ማፊያ እንደሚባለው የወንጀለኞች ቡድን አንዱ ቁንጮ በሆነ ምክንያት ሲሞት ወይም በሌላ ሲገደል የእሱን ፈለግ ይዘው በሚቀጥሉና የለም የራሳችንን ቁንጮ ፈልገን ቡድን መስርተን እንከብራለን በሚሉ መካከል ሽኩቻው ይጦፋል። በወያኔም ውስጥ ቁንጮው ከሞተ በኋላ ምን እየሆነ እንዳለ እየታዘብን ነው። የወያኔ ወንጀለኛ ቡድን ራሱን ለማስመሰል ከሚቀባቸው ቀለሞች መካከል አንደኛው ምርጫ የሚባለው ቀለም ነው። በትክክለኛው የዓለም አቀፍ መስፈርት መሰረት ትክክለኛና ፍትሐዊ ምርጫን ስናወራ ቅድመ ሁኔታዎቹ በተሟሉበት ሁኔታ የሚካሄድ ምርጫን ለማለት ነው። ከሁሉ በፊት ህዝቡ በሁሉም መስክ መብቱ ያለ ገደብ ተከብሮ በነጻ የሚኖርበት አገር ያስፈልገዋል። ያሰበውን የሚተነፍስበት፣ የሚጽፍበት፣ በነጻ የሚደራጅበት፣ የሚሰበሰብበት፣ يمين قساك قسبت اندربو باقرو تدوارو يمين سرابت وزتا نسانت ياسفل قوال هاقرون بهج فيت كلهم زيقا اكلناو يميلو بتقوى يمين ترقو مبات يفتح سرعات يالات مهونون مانن مايت اللبت هج ويتش متاسرن منقلاتاتن مقدلن يمين بات اگر دينوروهم يقدلان አስመራጭ ኮሚቴ ሆነ ኮሚሽን የሚባለው ከህዝቡ የኔም ነው የሚል እምነት የተሸረው መሆኑ የግድ ነው። ፖሊስና ፍርድ ቤቱ በዜጎች መካከል ተገቢው የኑሮ የህግ ስርዓት በትክክል እንዲከበር ያላሉ ለማገልገል ለህዝብ የቆሙ መሆናቸውን ማየት ይኖርበታል። ወታደሩና የጸጥታው ክፍል ያገልል የህዝብ ደህንነት በተለይም ከውጭ ጠላት የሚሰነዘረውን ጥቃት ለመከላከል የተቋቋሙ መሆናቸውን በተግባር ማስመስከር አለባቸው። ታዲያ የስከዛሬው የወያኔ የምርጫ ቲያትር እንደዚህ ከላይ የሰፈሩት እውን በሆኑበት ህዝብም እውን መሆናቸውን አምኖ በተቀበለበት የህግ የበላይነት በተግባር በሰፈነበት መብቶች በተከበሩበት አገር ውስጥ ነው ወይ የተካሄደው ብሎ መጠየቁ ተገቢ ነው። በ1997 ዓመተ ምህረት የውጭ ሀገራት ወዳጆቹ ግፊትና እንዲሁም የማፊያው ቡድን ቁንጮ ህዝቡን በኪስ አድርገዋለው ከሚል ከንቱ ምኞትና እምነት ተነስቶ ሁኔታውን በመጠኑም ቢሆን ከፈት በማድረግ እንዲካሄድ ያደረገው ምርጫ ህዝቡ መብቱን ተጠቅሞ ማፊያውን እንዳደባየው አይተናል። ወያኔ ወንጀለኛ ዘረኛ ቡድን ወንበዴ ነውና የገንዘብ ምንጩ ሲደርቅ አገሪቱ ባሉት ተቋማት የሚዘርፍበት ሁኔታ የሚዘጋበትና የሚያከትም መስሎ ስለታየው ወዲያው ወንበዴው አለቃ ትዕዛዝ በህዝብ ላይ የደረሰው ግፍ በግልጽ በማይፈቀድም ተጽፎ ይገኛል። ስንጠቃልለው ወንጀለኛ ወያኔ ስር ምርጫ የሚባል ነገር ማንሳትስ ስለምን ያስፈልጋል የሚል ጥያቄ ቢነሳ አግባብነት ያለው ነው። ወያኔ ብዙ ዘራፊና ወንጀለኛ ድርጅቶች እንደሚያደርጉት ዘረፋውን የሚያጠናክርበት የሚጠብቅበት ልዩ ልዩ ሽፋን የሰጣቸው ህጋዊ መሰል ተቋማት አሉት። ወያኔ ባንክ አለው፣ የትራንስፖርት የህዝብ ማመላለሻ ተቋማት፣ የኮንስትራክሽን ስራ ተቋራጭ፣ የሲሚንቶ፣ የቢራ፣ የልዩ ልዩ ኢንጂነሪንግ ተግባራትን የሚቆናጠሩ የህክምና አገልግሎት ሰጭ ወዘተ ተቋማት አሉት። ህንፃዎችን ገልብቶ ያከራያል። የሀገሪቱ መሬት እንዳለ በእጁ ነው። እንደፈለገው ለፈለገው ይቸበችባል። እነዚህን መሰል ነገሮች ጨቋኞች በገነኑባቸው ቦታዎች ሁሉ ለህዝብ አገልግሎት ለመስጠት በሚልም ሰራባቸው የቆየ ቴክኒክ ሽፋን ነው። በትክክል በዚህም መልክ ባይሆን ልዩ ልዩ ህጋዊ ሽፋን እንዲያገኙ ተደርገው በቤተ ክርስቲያን አገልግሎት ስር ወይም በባለ ኢንዱስትሪዎች ስም፣ ልዩ ልዩ ስራ ተቋራጮች ስም፣ ባለ ትላልቅ ዘመናዊ አሳ አጥማጆች፣ ገበሬዎችና ነጋዴዎች ስም፣ ለምሳሌ በሲሲዲ ረጅም ዓመታት ለህዝብ የቆሙና አገልግሎት ሰጭ መስለው መቆየታቸውን እንገነዘባለን። ገንዘብ አበዳሪና ማህበረሰቡን ደግፈው ያሽ በችግሩ ደራሽ መስለውም ሲታዩ ኑረዋል። የሲሲዲው ማፊያ አሁን እስኪዳከመም ድረስ እኔ ከሌለሁ ሁልሽም ድህነት ውስጥ ወድቂያለሽ፣ ሰላምሽም አይጠበቅም፣ ሁከት ይሰፍናል እያለ ህዝቡን በመያዣነት ጠፍሮት መክረሙን ማስተዋል ያስፈልጋል። ይህ የጥፋትና የወንጀለኛ ድርጅት ከዋና ዓላማው ማለትም ገንዘቡን ከማሳደግና ከማበራከት ተጻረው የሚቆሙትን ሁሉ ያጠፋቸዋል። እነዚህ ተጻራሪዎቹ በገንዘብ የሚገዙና አፋቸውን ዘግተው የሚቀመጡ ካልሆነ መጨረሻቸው ቅርብ ነው። ይህ አገዛዙ ውስጥ ቦታ ያለው ሆነ ተራ ግለሰብ እንዲሁም ጋዜጠኛ ሆነ ነጋዴ ለወንጀለኛ ቡድን ካልታዘዘ ለዓላማው እንቅፋት ነው ብሎ ካመነ ያጠፋው አቅማማም። ወያኔም ጠበብ ሲል ለትግራይ ህዝብ፣ ሰፋ ሲል ለኢትዮጵያ ህዝብ የሚያስተላልፈው መልእክትና በተግባርም የሚያደርገው ይህንኑ ነው። እዚህ ላይ እንደገና ማስመር የሚያስፈልገው ወያኔ አገር የሌለው ገንዘብ ማካበቱ ነው ዓላማዬ ብሎ የያዘ መሆኑን ነው። ገንዘብ በሆነው አይነት መንገድ መዝረፍ መሰብሰብ ዋና የሚንቀሳቀስበት ሞተሩ ነው። ልክ እንደለየለት ወንጀለኛ ለዚህ እንቅፋት የሚሆኑትን ሁሉ የራሱ አባላት ይሁኑ አይሁኑ እያጠፋቸው እያሰቃያቸው እያሳደዳቸው ሰላም የሌለው ኑሮ እንዲገፉ እያደረጋቸው ይገኛል። በትግራይ ስም በኤፈርት ተብየው የሚዘረፈው ገንዘብ ስንት ነው? የአገር መከላከያ ተብየው ስምስ የሚዘረፈው? ከውጭ የእርዳታ ገንዘብ በገፍ ይገባል። የት ነው የሚደርሰው? በዓለም አቀፉ ሙስና ይጥፋ በሚል የሚታገለው ዓለም አቀፍ የጸረ ሙስና ህብረት ይፋ ሆኖ እንዳየነው አንዴ 11 ሌላ ጊዜ 14 ቢሊዮን የአሜሪካ ብር ህጋዊ መሰረት በሌለው ሁኔታ ከሀገር ወጥቷል። ወርቁ ባሊስትራ መስሎ መጫኑንም አስተውለናል። የኢትዮጵያ ቴሌኮሙኒኬሽን እንዲደህይ ዘራፊው ቡድን ጎን ለጎን የሚያንቀሳቀሰው በህጋዊነት ስም ተመሳሳይ አገልግሎት በሚሰጠው ድርጅቱ እንዲከብር ሲደረግ ታዝበናል። ያንዱ ኩባንያ የሲሚንቶ ምርት ከገበያ እንዲጠፋ ተደርጎ የመሶበ ሲሚንቶን ህዝብ አፍንጫውን ተሰንጎ በግድ እንዲገዛ የተደረገበትን የሚደረግበትን የማፊያ ስርዓት ህዝባችን ኖሮታል እየኖረውም ነው። በትግል ላይ ሳለው ከኔ ካዝና አውጥቼ ለህዝብ መድኃኒት አገልግሎት የሰጠሁበት 11 ሚሊዮን ብር ይከፈለኝ ብሎ የህዝብን ሀብት በጠራራ ፀሐይ ሲዘርፍም በአይናችን በብረቱ አይተናል። ለህዝብ ታገልኩ የሚለው ቡድን መንግስት ይዣለሁ ካለም በኋላ ህዝብ ከሚታገልበት የህክምና በጀት ይከፈለኝ ብሎ መጠየቁና መውሰዱ ምን ያህል ወንበዴነቱን በአደባባይ እንዳወጣ በወቅቱ ተተችቶበትም ነበር። ብቸኛ የማዳበሪያ አስመጭ ሆኖም ምን ያህል ገንዘብ ከደሃው አርሶ አደር እንደዘረፈና ከዚሁ ጋር በተያያዘ የነበረውን ቅሌት የምናስታውሰው ነው። ማዳበሪያውን ሻጩ የኖርዌይ ድርጅት ለመለስ ዜናዊ የድርጅቱ ልዩ ሽልማት እንዳጠለቀለት ገንዘብም እንደመደበለት በአደባባይ ተጋልጧል። ትላልቅ የኤሌክትሪክ ማመንጫዎች ገነባሁ ለሚለው ኮንትራቱን ለጨረታ ሳያቀርብ እያስኬደ መሆኑ ሳይጠቀስ የሚታለፍም አይደለም። በጣም ከፍተኛ ገንዘብ እያወጣባቸው የሚገነቡ ተቋማት እንዴት ነው በጠረጴዛ ስር በሚደረጉ የወንበዴዎች ስምምነቶች የሚካሄዱት ብሎ መጠየቁ አግባብነት ያለው ነው። በሀገር ውስጥ ተራ ነጋዴው ያቅሙን ሰርቶ ማለትም ነግዶና ቸርችሮ እንዳያድር ልዩ ልዩ ተፎካካሪ የወያኔ አባል ነጋዴዎች ከቀረጥ ነፃ የማድረግን ጨምሮ የተለያዩ እርዳታ እየተቸራቸው እንዲሰሩ አድርጓል። በዚህም ስንቱ ነጋዴ ነው ከጨዋታ ውጭ የተደረገውና ወደ ድህነት የተገፋው? ቤቱ ይቅጠረው። ወያኔ በአገር ያሉት የገንዘብ ማስገቢያ ድርጅቶቹ ሳይበቃው በውጭ አገርም ልዩ ልዩ የንግድ ተቋማትን ገንዘብ አዘዋዋሪ ድርጅቶችን ከፍቶ ይሰራል። ይህንን ሁሉ ማንሳታችን ለምንድን ነው? እንደገና ወደ ተነሳንበት እንመለስ። ስንነሳ ቤት ቢባል የማይበቃ ቤት በቀለም አሸብርቆ ቤት ይባላል ወይ ብለን ነበር። ወያኔም መንግስት ለመባል የማይበቃ በስምና በልዩ ልዩ የመንግስት ስም የሚያላብሱ ተቋማት የህገ መንግስት ቀለም ተቀባብቶ የሚንቀሳቀስ የማፊያ ወንጀለኛ ቡድን ነው የሚለውን በግልጽ ለማሳየት ነው። የወንበዴ ቡድን ገንዘብ ማካበት ከሆነ ዓላማው ወያኔም ከዚያ ውጭ ምን የሚያደርገው አለ? የሚታዩት ህንፃዎች ሆኑ መንገዶች ወይም ትላልቅ ግንባታ ተብዮች ከወንበዴው ቡድን ዓላማ ጋር ተያይዞ ከሚካሄዱ ነገሮች የተገኙ ውጤቶች አድርጎ መመልከቱ ተገቢ ነው። ወንበዴው ወያኔ ባንክ አለው ያበድራል። ከኢትዮጵያ ንግድ ባንክስ የሚወጡ ብድሮችን ማን ነው የሚያዛቸው? ኤፈርት የማንም ቁጥጥር የሌለበት የብዙ ገንዘብ አስገቢ ተቋማት ባለቤት ነው። ባለቤትነቱ የጸረ ህዝቡ ወያኔ ነው። ከባንኮች እንደ ልቡ ገንዘብ ያገኛል። ህንፃ ገንብቶ ወይም የግንባታ ስራዎችን ተቋርጦ ይሰራል፣ ያከራያል፣ ይሸጣል። መከላከያ ሰራዊት የአገሪቱ ነው የሚለውን ወደ ጎን ትተን እነማን አብዛኛውን የአዛዥነት ቦታ ይዘዋል የሚለውንም በአደባባይ የምናውቀውን በልባችን ጥፈን ዛሬ ለሚካሄዱ የግንባታ ስራዎች የኢንጂነሪንጉን ኮንትራክት እየወሰደ ማን እንደሚሰራ በግልጽ እየታዘብነው ያለ ጉዳይ ነው። ከዚህ ኮንትራክት የሚገባው ገንዘብ የማን ነው? ይህም ብቻ ሳይሆን ወያኔ የዘራውን የተሊጥ ሆነ ሌላም የውጭ ገንዘብ አምጪ እህል ምርቱን የሚያሰበስበው በወታደሩ ነው። ሰሊጡ ወይም ቦሎቄው ተመርቶ ወደ ውጭ ሲሸጥ ገቢው የማን ነው? ወታደርና ፍጥቅን ካንሳን አይቀር የወንበዴው ቡድን ይኸው ዓላማው በምንም አይነት እንዳይደናቀፍበት ከመከላከያው ከፖሊስ ኃይሉ የፌዴራሉን ጨምሮ ውጭ ያሰናበታቸውን በርካታ አባላቱንና ደጋፊዎችን በሲቪል የሚኖሩ ካድሬዎችን አስታጥቆም እየተጠበቀ ነው። ለመሆኑ በጅቡቲ ሳይሆን በፖርት ሱዳን ወደ ትግራይ የሚገቡትን ሸቀጦች እንደ ሀገር የሚያስተናግዳቸው ጉምሩክ ሆነ ሌላ ተጠያቂ መስሪያ ቤት አለ? ለነገሩ የጅቡቲውንስ ቢሆን ማን ነው አዛዥና አዛዡ እንዲያው ለማሳየት አነሳ ነው እንጂ? ወያኔ ዛሬም የትግራይ ነጻ አውጪ ግንባር በሚል ስም አገሪቱን ይዟል። ሀብቱም የሚገባው ለዚሁ ድርጅት ነው። ይህ ምን ይባላል? ለኢትዮጵያ ሀገራችን ቅንጣት ታክል ደንታ የሌለውን በየጊዜው የኢትዮጵያዊውን ልብ የሚያቆስል ጸረ ኢትዮጵያ ሥራ የሚያከናውነውን ይህን የማፊያ ቡድን ኢትዮጵያዊ መንግሥት አድርጎ ለማቅረብ የሚደረገው ጥረት ትክክል አይደለም። መንግሥት ያለ ይመስል ፍትህን፣ ነጻ ሚዲያን፣ ምርጫን በየጊዜው እያነሳን ብንወጥ ከብት ባልዋለበት ኩበት ለቀማ ነው የሚሆነው። በዓለም አቀፍ ተቋማት እንደ መንግሥት ሆኖ መቀመጥ ወይም አለመቀመጥ ምንም አይልም አይደለም። በዓለም ላይ ያለው ሁኔታ ይኸው በመሆኑ ነፍሰ ገዳይ ወንጀለኛ ሆነ አምባገነን፣ አክራሪ ሆነ አልሆነ አንድ ወንበር ይሰጠዋል። የሚደነገጉ ሕጎች ፍትሐዊ፣ የሕዝብን ፍላጎትና የአገር ደህንነትን ያገናዘቡ ሆኑ አልሆኑ በእነሱ ዘንድ ከቁም ነገር የሚገባ አይደለም። አያል የሚባሉት አገሮች ማን የነሱ ጫማላሽ ሆኖ የሚያገለግላቸው መሆኑን ማረጋገጥ እንጂ ሌላው የሕዝቡ ነገር ደንታ አይሰጣቸውም። እነሱ የሚጠሉት ከሆነ ሲያስፈልጋቸውም በቀጥታ ካልሆነ ልዩ ልዩ መንገዶችን ተጠቅመው ሊጨፈልቁት ይሞክራሉ። ለእነሱ አገልጋይ ከሆነ ደግሞ ወንበዴ ይሁን ዘራፊ፣ አምባገነን ይሁን ወንጀለኛ የእነሱ ጉዳይ አይደለም። አዎ፣ በዓለም በተለያዩ አህጉራት በተለይም በአፍሪካ አምባገነን አገዛዞች እንደ አሸን ፈልተዋል። ስልጣን ለመያዝ ወይም በስልጣን ለመቆየት ሕዝብን ሊፈጁ ብዙ ጉዳትም ሊያደርሱ ይችላሉ። ነጻነትንም ይገድባሉ፣ ለስልጣናቸው አደገኛ ስለሆነ። ለግል ስልጣናቸው ሲሉ ወንጀል ቢፈጽሙም በአገራቸው ማንነት የመጣ ነገር ላይ ሽንጣቸውን ገትረው አንገታቸውን ቀና አድርገው ነው የሚከራከሩት። መጓዝ እስከሚችሉት ተጉዘው የሚቻላቸውን ሁሉ አድርገው የሀገራቸውን ሉዓላዊነት አያስነኩም። አንዲት ቅንጣት መሬት አላግባብ እንዲነካባቸው አይሹም። ይህ መሬት የኔ አይደለምና እባካችሁ ውሰዱልኝ፣ ውሰዱብኝ ብለው አይፈርሙም። ለስልጣን የደረሰ አንድ ኃይል የአገሪቷ ወይም የሕዝቧ መንግሥት ሊባል የሚችለው ሕዝብ የመረጠውና ለሕዝብ ተገዥነቱ የተረጋገጠ ሲሆን ብቻ ነው። በሕዝብ ላይ ራሱን ጭኖ ሕዝብ መወገዱን እየፈለገ ሥልጣን በጉልበት የቀጠለ ሕዝብን የፈጀን አገርን የበደለ ቡድን የአገር መንግሥት ሊባል አይገባውም። በጉልበት ገዢ ነውና አገዛዝ መባሉ ተገቢ ስያሜው ነው። ወያኔ በጥቂቶች የሚደገፍ ብዙሃኑ የጠላው ኢትዮጵያን የከዳ ሕዝብን ያስለቀሰና አገርን የዘረፈ የወንበዴዎች ጥርቅም በመሆኑ የኢትዮጵያ መንግሥት ብሎ መጥራቱ ኢትዮጵያን መስደብ ማዋረድ ከመሆን ሌላ ምንም ትርጉም የለውም። ወያኔ በየአምስት ዓመቱ ምርጫ የሚለውን እጅጅ ያለ ቲያትር እዩ ቢለንም 100% ወንበር መያዙን ቢያረዳንም ጸረ ሕዝብ አገዛዝ ሆኖ መቀጠሉ መንግሥት የሚል ከበሬታን ሕጋዊነት ሊሰጠው የሚችል አይደለም። የፋሽስቶቹ ቁንጮዎች መንግሥቱና መለስን አንቱ የሚሉም ያከበርነው ቦታው ነው ሊሉ ቢቃጡም የዘረኛ መንጋና ሎሌዎች አንቱታን ሊያገኙ አይችሉም፣ አይገባቸውም። ወያኔ ከተራ አምባገነንነት ባሻገር አገርን ያህል ክቡር ቅርስ ለግንጠላ የዳረገና ጉዳት ያደረሰን በመሆኑ ኢትዮጵያዊ ሊባል የሚገባ አይደለም። በደሉን የሚረሳ ሕዝብ የተጫነበትን ቀንበር ፈላጊ ነው የሚለው አነጋገር ትርጉም አልባ አይደለም። ኢትዮጵያን ያስለቀሰ ቡድን ዘረኛ ለካ ባጭሩ ሲቀጭና የቋመጠላትን ሕይወት ሲያጣ ባንድ በኩል አገር ወዳድነን ባዮች ዜጎች ያለቅሱለትና ደረት ሊደልቁ ሲንጋጉ ማየቱ አሰቃቂ ክስተት ሆኖ ያስቸግረናል። እሰየው በወያኔ ወይኔ መለወጡ ምን ያህል አቃሾቹ ቢዛናዊ ግምት እንዳሳጡ አሳይቷል። አገዛዝን መንግስት ማለት ከባድ ግድፈት ነው። ወያኔ የህዝብ መንግስት ስላልሆነና በህዝብ ህጋዊነትን የተነፈገ በመሆኑ ውድቀቱን በሁሉም መንገድ ማፋጠን የዜጎች ግዴታ ሆኖ ይገኛል። ህገ መንግስት የሚለውን የወያኔ ህግ አለመቀበል ህገወጥ ያሰኛል ብሎ ወያኔ የሚለፍፈውን በመቀበል ተቀብለናል ብለን ፈርመን እንኮልኮል የሚሉትና ይህን ህግ ካልተቀበሉ ጋር አንሰለፍም ብለው የሚለፍፉ ራሳቸውን ተቃዋሚ ብለው የሚጠሩት ሐቁ ሲነገር ሰልፋቸው ከህዝብና ከሀገር ጥቅምና መብት ጎን አይደለም። ወያኔን ዘረኛ ስንለው ከመሰረቱ እስካሁንም ዘረኛ በመሆኑ ነው። ወያኔን አፋኝ ፋሽስት ስንለውም የሆነውን ለመግለጽ ነው። ወያኔን ባንዳ ከሃዲ ስንለውም በመሆኑ ነው። ያልሆነውን ሆነ አላልነውም። መንግስት አይደለም ሲባልም በደፈናውና አለምክንያት ለመሰረት ለማጣጣል ሳይሆን ሐቁን ለማስረገጥ ነው። አካፋን ዶማ ማለት ራስንም ማደናገር ነው። ከዚሁ በተያያዘ ለምሳሌ ድርጅቶች ላይ የክፍፍል ሴራቸውን የሚያካሂዱትና ጉዳት የሚያደርሱ አንጃ ሲባሉ ስድብ ሳይሆን ድርጊታቸውንና ይዘታቸውን ለመግለጽ ነው። ማንም በዓለም ላይ ያለ አገር ለኛ ብሎ ይህንን መንግስት የማይባል አገር አጥፊና ህዝብን በዳይ ቡድን መንግስት አይደለም እንዲልልን አንጠብቅም። በሌላ በኩል ቡድኑ እንደ መንግስት እንዲታይ ገንዘባቸውን እያፈሰሱ የምርጫ ቲያትር እያጋነቁ አልፎ አልፎ የሰው መብትን የጣሰ መንግስት እያሉ የቀልድ ሪፖርት በመጫ አሁንም መንግስትነቱን ሊያስረግጡልን ሲሞክሩ አሌ ማለቱ የኛ አገራዊ ግዴታና ኃላፊነት ነው። ወያኔ አገራችንን መቀመቅ እየከተተ ያለ አደገኛ ዘረኛና ወንጀለኛ ቡድን መሆኑን መቀበል ያስፈልጋል። ያንንም ተቀብሎ በትብብር ለመጣል መነሳትና መንቀሳቀስ ጊዜው ነው። እንደምናስታውሳቸው ቁርጠኛ የአገሪቱ ዜጎች፣ ዳኞች፣ አስተማሪዎች፣ ተማሪዎች፣ ቄሶች፣ ሼሆች፣ ወታደሮች፣ ፖሊሶች፣ የተደራጁ ማህበራት በአካባቢያቸው የሰፈነውን ወንጀለኛ ለማምከን ተንቀሳቅሰው ከባድ መስዋዕትነትን ከፍለዋል። ያፓም ያለ መስዋዕትነት ፍሬት የለምና ይህንን አደገኛ አገር አጥፊ ወሮ በላ ቡድን በጋራ ታግለን እናስወግድ ይላል። ለዚህ ግን የተቻለውን ሁሉ ለማድረግና የሚፈለገውን መስዋዕትነት ለመክፈል አሁንም ቃል ይገባል። ወንጀለኛው ወያኔ በኢትዮጵያውያን ትግል ያከትማል።
ዛሬም ለቆጠኞች የነጻነት ዋጋ ድንበር እስከዚያን በዘመን አትመርቅ ግንባርክን አሳየው
ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው
ለመድብ ለፓርቲ ቀድሞ የታገለ በቃይ ተፋላሚ ከጎን ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋ ነህ ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ
ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ
ግንባርክን አሳየ